ለመሰረተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። እንስልኝ እንደምን አመሻችሁ ወንድሞቻችን። ዛሬ እሁድ ግንቦት 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች እነዚህ የአማራ ወጣቶች ከታገቱ
እሁድ ግንቦት 20 ቀን 1272 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
ሰምንቱን ዋና ዋና ዜናዎች የምንተነትንበት የፍካሬ ዜና ፕሮግራማችን በቅድሚያ ይቀርባል። በማስከተልም በአሳለፍነው ሳምንት ተላልፈው የነበሩ የፍኖተ ዴሞክራሲ አብታዎችን በርግያሚ አቅርበን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። ዘረኛው አገዛዝ ወደ ፍጹማዊ ፈላጭ ቆራጭነት መሸጋገሩ የጋለ መነጋገሪያ መሆኑ ተሰማ። ከየትኛውም ዘመንና ጊዜ በባሰ ሁኔታ የሰብአዊ መብቶች የመናገር የመጻፍ የማንበብ በጥቅሉ ሐሳብን በነጻነት የመግለጽ መሰረታዊ መብቶች መታገዳቸውን እየታሰሩ ባሉ በርካታ ጋዜጠኞች የመብት ተሟጋቾች መምህራን ተማሪዎች አርሶ አደሮች ነጋዴዎች ወታደሮች ፖሊሶች ወዘተ መገንዘብ ይቻላል። በስፋት እየታፈኑ በመታሰር ላይ መሆናቸው ያገዛዙን ፍጹማዊ አምባገነንነት የሚያሳይ መሆኑን በርካቶች ያስረዳሉ። መሰብሰብ መደራጀት የተቃውሞ ድምጽን በአደባባዮች ማሰማት ከዘረኞቹ አገዛዝ ነጻ የሆኑ የመምህራን የሰራተኞች የነጋዴዎች ማህበራትን የማቋቋም ሌላው ቀርቶ ሃይማኖታዊ ማህበራት እንደ ማህበረ ቅዱሳን የመሰሉ የማፍረስ ዘመቻ መጀመር የመሳሰሉ ሲታሰቡ ፍጹማዊ ዘረኛና ፈላጭ ቆራጭ አገዛዝነቱን በገዛ ራሱ መግለጡን መረዳት የተሳናቸው ቢኖሩ ብልጽግና በተባለው እግር ስር እየተንደባለሉ አባራ የሚልሱ አድርባዎች ባንዳዎችና ጸረ ኢትዮጵያ ባዳን ኃይሎች ብቻ መሆናቸው በስፋት እየተነገረ ነው። ጎጃም ጎንደር ሸዋ ወሎ ባልታወጀ ወታደራዊ አገዛዝ ቁጥጥር ስር መሆናቸው ካለፍርድ ቤት ማዘዣ በአማራነት በአማርኛ ተናጋሪነት የኦርቶዶክስ ተዋህዶ ክርስትና መመናን የነባሩ የኢትዮጵያ እስልምና አማኝ ወዘተ በተገኙበት ይታፈናሉ ይገደላሉ። በፋሽስቱ ድርግ ይደረግ የነበረውም ዳግም ነጻር ምጃና ቀይ ሽብር በውስጥ ታውጆ ንጹሃን እየተገደሉ ከቤት ወጥቶ በዛው የሚቀረው ቁጥር እጅግ እየተበራከተ መሆኑ በስፋት ይነገራል። እስከ አፍንጫቸው በታጠቁ ያገዛዙ ቡችሎች ቤት ለቤት አሰሳና ፍተሻ በሸዋሮቢትና በአከባቢው በማካሄድ አከባቢዎቹ በሽብር እንዲናወጡ መደረጉ ያገዛዙን ፋሽስትነት መጋለጡን ያስረዳል የሚለው በሳሌ ፖለቲካ ተንታኞችን የሚያስማማ ሆኗል። በወለጋ በበርካታ ስፍራዎች የአማራ ገበሬዎች አስቃቂ ግድያ እየተፈጸመባቸው በጥቂት ስፍራዎችም ቢሆን ያገዛዙ ካድሬዎች ፖሊሶች ሹመኞች ተገርለው የቤት ለቤት ፍተሻ ለመደረጉ የተከፈተው ዘመቻ አማራን ለመምታት መሆኑ ፋሽስታዊ ዘመቻ መሆኑን ያጠናክረዋል እየተባለ ነው። ይህ በኦሮሞ ስም የሚፈጸም ፋሽስታዊ ወንጀል የሚፈታው ሂሳቡ የሚወረረደው ፍትህ የሚገኘው በአንድ መንገድ በትጥቅ ትግል በተጀመረው የፋኖ አርበኞች ተጋድሎ ብቻ ነው በሚለው ሐሳብ አቀኛ የፖለቲካ አዋቂዎች ይስማማሉ። አገዛዙ የኦርቶዶክስ ተዋህዶ ክርስትናን የዘረኝነት ዘመቻውን ማስፈጸሚያ ተቋም ለማድረግ አብዛኛዎቹ ጳጳሳት የብልጽግና ካድሬዎች እንዲሆኑ የከፈተውን ዘመቻ የሚቋቋሙ ጳጳሳት ቁጥር መመናመን የብዙዎቹን በፍርሃት መዋጥ ወይም መገዛትን የሚያሳይ ነው ተብሏል። የቀድሞውንም ቢሆን ለአመታት በነ አባይ ጸሐይ ሲዘወር የነበረው የጳጳሳት ጉባኤ ለቤተክርስቲያኗ ቀኖና ከመገዛት ይልቅ ለአገዛዙ ያደረ በመምጣቱ ውስጣዊ ጥንካሬው ዛሬ እየተከሰተ ለሚገኘው አደጋ በርከፋች መሆኑን የቤተክርስቲያኗ ተቆርቋሪ ሊቃውንት በቁጭት ሲያስረዱ ተደምጠዋል። በጉደኛው ፓትርያርክ በአባ ጳውሎስ ጊዜ ሹመቱ ሁሉ የወያኔ ካድሬዎች ላይ ያተኮረ በመሆኑ ቅዳሴ መቀደስ የማይችሉ ጳጳሳት መኖራቸውን ማስከተሉ እጅግ አሳዛኝ ብቻ ሳይሆን አሳፋሪም መሆኑ ሳይደበቅ ሊነገር እንደሚገባው የቤተክርስቲያኗ ምዕመናን በከፍተኛ ቁጭት ተናግረዋል። በተመሳሳይ ሁኔታ መጅሊሱን የኦሮሞ ለማድረግ አመራሮቹ ከኦሮሞማ እንዲሆኑ ተደርጎ በወለጋ ሙስሊም አርሶ አደሮች ሲታረዱ ሲፈናቀሉ የሙስሊማናት ማህፀን ሲዘረገፍ መከራው የከበዳቸው ጻናት ወላሂ ካሁን በኋላ አማራ ሎንም የሚል ድምጽ ሲያሰሙ በአዲስ አበባ ዙሪያ በርካታ ሙስሊሞች ቤቶቻቸው ፈርሰው በጅብ ሲበሉ መጅሊሱ የተቃውሞ ድምጽ አለማሰማቱ 38 መስጊዶች ሲፈርሱ በዝምታ ማለፉ የፋሽስቱ ዘረኛ አገዛዝ ፍላጎትና ፈቃድ ማስፈጸሚያ መሆኑ ሙስሊሞቹን ውስጥ ሲያነጋግር መክረሙ ታውቋል። ባሳለፍነው አርብ የተጀመረው በመጅሊሳችን ጣልቃ ትግቡ የፈረሱ መስጊዶቻችን ባስቸኳይ ይገንቡ ደማችን ማፍሰስ ይቆም በሚሉት መፈክሮች ዙሪያ በጁማ የተጀመረው ተቃውሞ ተጠናክሮ እንደሚቀጥል ለጉዳዩ ቅርብ ከሆኑ ምንጮች መገንዘብ ተችሏል። ሁለቱ ነባሩን እስልምናና የኦርቶዶክስ ተዋህዶ ክርስትና ላይ የተከፈተው ዘመቻ ግቡ በጽንፈኛ የጴንጤቆስጤ ቸርቾችና በአክራሪ የወሃቢያ እስልምና አሸባሪ ቡድን ማስወረርና እየተካሄደ ያለውን ህዝባዊ ትግል ያጠራዋል፣ ይወጥረዋል፣ ያጠናክረዋል የሚለው በፖለቲካ አዋቂዎች በስፋት ሲስተጋባ ተሰምቷል።
አማራ ላይ የተጀመረው መንግስታዊ ግድያ መፈናቀልና መሳረድ እንዲቀጥል አላማ ያነገበ ሰልፍ መሆኑን ከሰልፍ አስተባባሪዎች ሸልኮ በወጣው መረጃ ለማረጋገጥ ተችሏል። በአማራ ጣሎችና ጽንፈኞች የወዴዳ አመራሮች ሰልፉ በመላው ኦሮሞ እንዲካሄድ ያቀዱ ሲሆን ለመዋጥ እያዘጋጃቸው ባሉት ሲዳማና ሐራሪም ሰልፉን ለማስደረግ ጠብቅ ትዕዛዝ ማስተላለፋቸው ተሰምቷል። የሰልፉ አላማ ከመከላከያ ሰራዊት ጎን እንቆማለን በሚል ሽፋን የተዘጋጀ ቢሆንም በዋናነት ግን ቢጠጋገንም መቆም ያቃተው የብልጽግና ፋሽስታዊ ስርዓትን ለመደገፍና ህግ ማስከበር በሚል መከላከያ ሰራዊት በአማራ ላይ የጀመረውን ፋኖችንና ልዩ ኃይል አባላትን አሳዶ የመያዝ ካልሆነም እንዲገደሉ የማድረግ ድብቅ አላማ እንዳለው ታውቋል። የኦሮሞ ገዳይና አሳዳጅ አገዛዝ የኦሮሞን ህዝብ በሚያምንበት ሰልፍ በመደለልና በማስፈራራትም ጭምር እንዲወጣ አድርጎ መከላከያን እንደግፋለን በሚል ሰበብ አማራን ለማውገዝ አቅዶ የጠራው ሰልፍ እንደሆነ ግልጽ ነው። አማራ ከተሰማራው የመከላከያ ኃይል መካከል በወያኔ ሰንጠቃ የደገፈንን ህዝብ አንኖጋም ባንድ ምሽግ ከነበርነው ልዩ ኃይል ፋኖ ጋር ማፈሙዛን ንዘዟርም የሚል በመብዛቱ የደነገጠው የፋሽስቱ አብይ አገዛዝ በዘረኝነት ያበደውን የኦሮሞ ልዩ ኃይልና የኦነግ ታጣቂ መከላከያ ዩኒፎርም የለበሰ ወደ አማራ ማዝመቱንና ጦርነት መክፈቱ ይታወቃል። ከሰሞኑም ወደ ሰሜን ወሎ ወልዲያና አካባቢው በስምምነት በስምንት ባስ የፌደራል ፖሊስ መለዮ የለበሱ አካላት ማሰማራት ታውቋል። እነዚህ የፌደራል ፖሊስ መለዮ የለበሱ ወታደሮች ቀን ቀን ተራራ ላይ በመዋል ማታ ማታ ወደ ገጠር ከተማ ላይ በቡድን በመሆን የአማራ ልዩ ኃይል መለዮ በመልበስ ወደ ገበሬዎች ቤት በመሄድ የአማራ ልዩ ኃይል አባላትን መንግስትን እያሳደደን ሆኖ ነው አስተጉን ወደ ተደራጁ የፋኖ አባላት ላኩን መሰረ ካላችሁ አሳዩንኛ የናንተ ልጆችን በሚል መሰሪያ ለመግፈፍ ከፍተኛ ጥረት እያደረጉ ሲሆን ገበሬዎቹ ግን የአማራ ልዩ ኃይል አባላት አትመስሉም፣ የአማራኛ አነጋገራችሁ የጠራ አይደለም፣ ያንዳንዶቻችሁ መልካችሁ ደግሞ እኛን አይመስልም የሚል ምላሽ መስጠታቸውም ለማወቅ ችለናል። አገዛዙ ከዚህ በፊት በሐዋሳ ኢንዱስትሪ ፓርክ በድሬዳዋ አዲስ አበባ መገናኛ አካባቢና በሌሎች ቦታዎች በድብቅ የአማራ ልዩ ኃይል ዩኒፎርምን እያሰራ እንደነበር የሚገልጹ መረጃዎች በተለያዩ ሚዲያዎች ሲነገር መቆየቱ የሚታወስ ነው። አሁን ደግሞ በተጨማሪ ሴራ ህዝብን ለማፈን ያቀደው የነ ብርሃኑ ጁላ ዘረኛ የኦሮሞ ማስራት አማራ ላይ የዘር ማጥፋት እርምጃው እንዲጠናከር በማሰብ መከላከያውን ከህዝቡ ጋር የበለጠ ቅራኔ ውስጥ ለማስገባት እየሰራ ነው። በሰልፉ የአማራን የሚያንቋሽሽና ጽንፈኛ የሚል መልእክት ጎልቶ እንዲሰማና አማራን ከተቃረው ህዝብ ለመነጠል ቢታቀድም አማራም ሆነ መላው ኢትዮጵያዊ ያገዛዝን ነውረኝነት ስለተረዳ የሚሳካለት አይሆንም። ይህን ቀድሞ የሚያውቀው ኮሎኔል አብይ ፋሽስታዊ ስርዓቱ የሚይዘውና የሚለቀው የሚጨብጠውም ጠፍቶታል። ወረዳዎቹን አስረክበው ቁጭ ያለው የቤንሻንጉል ጉሙዝ አካባቢ ለህልውናው ሊታገል እንደሚገባ ተገለጸ። የቤንሻንጉል ጉሙዝ አካባቢ የነበሩ የኦማ ኦኮሞ ልዩ ወረዳና ያስ ወረዳዎች ኦሮሞ ልዩ ኃይል ተቀላቅሏቸዋል። አካባቢ መዋቅር ቀደም ብሎ እንዲፈርስ ለተደረገው የማንነት ወሰን ኮሚሽን ወረዳዎች በኦሮሞ ታጣቂዎች ጥቃት ሲመቱ ከቆዩ በኋላ ኦሮሞ እንደተወሰዱበት ቢጮህም መፍትሄ አላገኘም። ቤንሻንጉል ጉሙዝ ከጋምቤላ የሚያዋስነው የማአኮሞ ወረዳ አሁን ሙሉ ለሙሉ ሊባል በሚችል ደረጃ ጥቅልላና ወረራ ተፈጽሞበታል። ከዚህ ቀደም በነበረው የሀገሪቱ ካርታ ኦሮሞ ከሱዳን የሚዋሰንበት አካባቢ እንዳልነበረ ግልጽ ነው። የቤንሻንጉል ጉሙዝ መግለጫም አካባቢውን በደቡብ የጋምቤላ ያዋስነዋል ይል ነበር። አሁን ግን ከሁሉም የካርታ መረጃዎች ላይ ኦሮሞ ከሱዳን በስፋት እንዲዋሰን ሆኗል። ይህን ለማድረግ መጀመሪያ በአካባቢው ታጣቂ በማስረግ ጥቃት መፈጸም ቀጥሎም የተጠቁ ሰዎች ሲሸሹ በስራና መስል ጉዳይ ሰዎች ማስገባት ያፈጣጠብ ቅደም ተከተል ነበር። በማኦኮሞ ወረዳ በርሻና በእጣን ለቀማ ላይ በነበሩ ሰራተኞች ላይ የተፈጸመው ጥቃትና አፍኖ መሰወር ተግባር የሚታወቅ ነው። አሁን ደግሞ ብልጫ ቁጥጥር በተያዘበት አካባቢ የኦሮመኛ ቋንቋ ትምህርት እንዲሰጥም በግዴታ እየተፈጸመ ይገኛል። መተከል ውስጥ አባይን ተሻግሮ ያለው ወንበርማ ወረዳ ከቤንሻንጉል ጉሙዝ ያሶ ወረዳ እንጂ ከኦሮሞ ጋር ድንበር አልነበረው። በያሶ ወረዳ ከተጠቀለለ በኋላ ግን የኦሮሞ ድንበር አባይ ድረስ ሆኗል። ካሳ ወደ ነቀምት አድርጎ አዲስ አበባ መምጣት ከተዘጋ አመታት ተቆጥረዋል። በተቃውሞ ሰልፍ ላይ ከጸጥታ ኃይሎች በተተኮሰ ጥይት ሶስት ሰዎች እግራቸው ላይ ጉዳት ደርሶባቸዋል። አንዋር መስጊድ የጁማአ ስግደት ሲጠናቀቅ ተቃውሞ ተጀምሯል። በየተቃውሞ ሰልፍ ካገዛዙ ኃይሎች በተተኮሰ ጥይት ሶስት ንጹሃን እግራቸው ላይ ጉዳት ደርሶባቸዋል። የአዲስ አበባ አድማ ብተና የከተማ መደበኛ ፖሊስ በሁለት ፓትሮል ሪፐብሊካን ጋርድ ቀይ ቦኔት ለባሾችም እንደመጡ የዓይን እማኞች ገልጸዋል። ከቤተ መንግስቱ 40 ኪሎ ሜትር በማይሞላ አካባቢ አዲስ አበባ ከተማ ዙሪያ 19 መስጊዶችና በሺ የሚቆጠር የንጹሃን ቤት ሲፈርስ ዝም ያለው አገዛዙ አሁን የአንዋር መስጊድ የተቃውሞ ድምጽ ሲሰማ ይሄ ሁሉ ትኩረት ከየት ተገኘ? እውነት ይመራል የሚል ከሙስሊሙ ምዕመን ድምጽ ሲስተጋባ ሰምቷል። ከቀናት በፊት በኦሮሞ እስልምና ጉዳዮች ጠቅላይ ምክር ቤት በየመስጊዱ በፈረሱት መስጊዶች ዙሪያ ሲጠባ እንዲደረግ መግለጫ መውጣቱ የሚታወስ ነው።
ብልጽግና ተብዬው አገዛዝ ዋነኛ ባህሪው መገለጫው ደሃን ከነህይወቱ መቅበር መሆኑ በስፋት እያነጋገረ ነው። ዝቅተኛ ገቢ ያላቸውና አስተማማኝ ሥራ የሌላቸው ከወር ወር ባስደንጋጭ ሁኔታ እየጨመረ የሚገኘውን የቤት ኪራይ ዋጋ መቋቋም ባለመቻላቸው በአዲስ አበባ ዙሪያ በሚገኙ በሱሉልታ፣ በገለገጣፎ፣ በአቃቂ ቃሊቲ፣ በቡራዩ፣ በሰበታ፣ በአጃምባ፣ በሐና ማርያም ወዘተ ጎጆ ቀልሰው ከአስር እስከ 15 ዓመት እየኖሩ የነበሩባቸው ቤቶቻቸውን አብዛኛዎቹን ነዋሪዎቹን ሳይወጡ ወይም በተኙበት በላያቸው ላይ ማፍረሳቸው ያገዛዙን ጸረ ህዝብነት አጋልጧል። ባሳለፍነው ሳምንት በአዲስ አበባ ለዓመታት በመንገድ ዳር ሸራ ወጥረው ቡና፣ ሻይና የቁርስ ምግቦች ያቀርቡ የነበሩና ጫማ በማጽዳት ስራ ይተዳደሩ የነበሩ ሸራዎቻቸው በአፍራሾች እየፈረሱ እቃዎቻቸው እየተወረወሩ ከአካባቢው እንዲነሱ እየተደረጉ ያለበት ሁኔታ ደሃን ከአዲስ አበባ በኃይል ለማስወጣትና የአዲስ አበባ ህዝብ ብዛት ለማዛባት አማሮችን፣ ጉራጌዎችን፣ ወላይታዎችን፣ ጋሞዎችን ወዘተ ለማባረርና በኦሮሞዎች ለመተካት የሚደረገው አንዱ የዘመቻው አካል መሆኑ ይነገራል። በርካቶች እየተደረገ የሚገኘው ህዝባዊ ትግል የመደብ ትግል እየሆነ መምጣቱ የፖለቲካ አዋቂዎች ያስረዳሉ። ሀይምነት ባስደንጋጭ ሁኔታ በስፋት እየተንሰራፋ መሆኑ ስጋት መደቀኑ ታወቀ። በአንድ ወቅት ኢትዮጵያ ሀይምነትን በከፍተኛ ደረጃ እያጠፉ ከሚገኙ አገራት ተርታ እንዳልተሰለፈች ሁሉ በአሁኑ ጊዜ ደግሞ ሀይምነት እንደወረርሽኝ ክፉኛ እየተስፋፋ ይገኛል። በአዲስ አበባ ከተደረጉ ዳሰሳ ጥናቶች መገንዘብ የተቻለው ከ20 እስከ 30 የሚደርሱ እድሜያቸው ከ10 እስከ 15 ዓመት የሚደርሱ ህጻናት ማንበብ መጻፍ ቀርቶ የግዕዙንም ሆነ የላቲኑን ፊደላት እንደማይለዩ ታውቋል። በጎንደር፣ በጎጃም፣ በወሎ፣ በሸዋ፣ በወለጋ፣ በትግራይ ባለፉት ዓመታት በተጫሩ ጦርነቶች ሳቢያ ትምህርት ቤቶች በመውደማቸው፣ ንብረቶቻቸው በመዘረፋቸው፣ የመምህራን ደሞዝ ለዓመታትና ለወራት በመቋረጡ፣ ተማሪዎች በተለይ የአንደኛ ደረጃ ተማሪዎች በመበተናቸውና አዲስ ለትምህርት የደረሱ ተማሪዎችም መማር ባለመቻላቸው ማይምነት ክፉኛ ሊንሰራፋ መቻሉን መረዳት ተችሏል። በሌላ በኩል ደግሞ የመጀመሪያ፣ ሁለተኛና ሶስተኛ የትምህርት የመስከረ ወረቀት ባለቤቶች የሆኑም ማይምናን አንድ አረፍተ ነገር ወይም አንቀጽ በትክክል መጻፍ የማይችሉ እየበዙ መሆናቸው፣ የካባለባሽ ማይማን በየስልጣን ወንበሩ ተቀምጠው አገርን በደረቁ እየላጩ እየዘረፉ መሆናቸው በህዝባዊ ትግሉ ይብቃል ይባል ይገባዋል የሚል አስተያየት ተሰንዝሯል።
የአማራ ፋኖ ህዝባዊ ኃይል ከምን ጊዜውም በበለጠ አስተላለፍ ላይ እንደሚገኝ ተገለጸ። በጎንደር የአማራ ፋኖ ህብረት ብርጌድ በአዲስ ተመስርቷል። የህዝባዊ ኃይልን ግንባር የሚቀላቀሉት ወጣቶች እየበረቱ መጥተዋል። ፋኖ በየቦታው ያረመኔውን የኦነግ ኦዴድ ኃይል ገጥሞ አከርካሪውን እየሰበረለት ነው እየተባለ ነው። ድንቅ ጀብዱ ነው። ወትሮስ ህፃንና ሴት ማረድ እንጂ አረመኔው ኦነግ ኦዴድ ጀግና መችቶ አፍረውቃል። በያቅጣጫው የሚደራጀውና የሚሰባሰበው ኃይል ቁጥር ከጊዜ ወደ ጊዜ እየጨመረ ነው። የነጻነት ጉዞው እየተፋጠነ ነው ማለት ይቻላል። ወጃምና ሸዋ ላይ አከርካሪው የተሰበረው ኦነግ ኦዴድ በአዲስ አበባም የህዝብ ቁጣ ተነስቶበታል። የአዲስ አበባ አመፅ ከተገጋለ መላው ኢትዮጵያን የሚያስተሳስር ገመድ ይሆናል የሚል መልእክትም ከእያንዳንዱ ኢትዮጵያን ተደምጧል። አማራ ወጣቶች ማህበር አስቸኳይ ራስን የመከላከልና የማዳን ጥሪ ተደረገ። የደብረ ኤልያስ ስላሴ ገዳም በፋሽስት የወዴት ጨፍጫፊ ሰራዊት በከባድ መሳሪያ እየተደበደበ እንደሆነና ሰሞኑን የገዳሙ ጉልላት በከባድ መሳሪያ ተመቶ መውደቁን የአማራ ወጣቶች ማህበር አረጋግጧል። በአማራ ህዝብ ላይ ወረራ የፈጸመው የወዴት ኦነግ ሰራዊት በመከላከያ ልብስ በመልበስ በህዝባችን ላይ ከፍተኛ ጉዳት በማድረስ ይገኛል። ይህ እንቅስቃሴ በአራቱም የአማራ ግዛቶች በሸዋ፣ በጎጃም፣ በጎንደርና በወሎ አጠናክሮ ቀጥሎበታል። ይህ ወራሪ ጨፍጫፊ የኦነግ አማራ ጠል፣ ኦርቶዶክስ ሃይማኖት ጠልና የነባር እስልምና ሃይማኖት ጠል የሆነ ሰራዊት ከሰሞኑ ለሆዳቸው ባደሩ በአማራ ህዝብ ላይ በተጣበቁ ደም መጣጭ ምዥገሮች የምስራቅና ምዕራብ ጎጃም የብልጽግና ሎሌዎች የጸጥታ አካላት መንገድ መሪነት ወደ ደብረ ኤልያስ የጁቤ ኮርክ ጃዊ እንዲሁም ወደ ተለያዩ የጎጃም ክፍሎች ተሰማርቶ ከፍተኛ ጥቃት እየፈጸመ እንደሆነ ከአካባቢው ከሚገኙ ወጣት መዋቅሮች አረጋግጠናል። ወራሪው ኃይል ከትላንት ጀምሮ በንጹሃን የአማራ ወገኖቻችን በደብረ ኤልያስ ገዳማውያን ላይ በከባድ መሳሪያ በታገዘ ሁኔታ መጠነ ሰፊ ጥቃት ከፍቶ ይገኛል። በዚህ የፋሽስቱ ሰራዊት አስነዋሪ ተግባር ከፍተኛ ጉዳት ደርሷል። የገዳሙ ጉልላት በድሽቃ በብሬል እና በሌሎች ከባድ መሳሪያ ተመቶ ወድቋል። ጣሪያው ተበሳስቷል። እንዲሁም በስፍራው የሚገኙ ካህናት ገዳማውያንና ጸበልተኞች በጥይት ተመተዋል። ከዚህ ቀደም ከሁለት ወር በፊት ይህ የፋሽስት ሰራዊት በስፍራው ፋኖ ይደበቃል በሚል ተልካሻ ምክንያት በተመሳሳይ በከፍተው ጦርነት ወረራ በርካታ ካህናት መነኮሳትና ጸበልተኞች መገደላቸው የሚታወስ ነው። በመሆኑም የአማራ ወጣቶች ማህበር አውማ በደብረ ማርቆስ፣ አማኑኤል፣ ደንበጫ፣ ደብረ ኤልያስ፣ ደጀን፣ ፍኖተ ሰላም፣ ቢቸና፣ ደብረ ወርቅን ጨምሮ በመላው ጎጃም የምትገኙ የአማራ ወጣቶች ማህበር አባላትና ደጋፊዎች፣ መላው የአማራ ህዝብ እንዲሁም ሁሉም የአማራ ህዝባዊ ኃይል ፋኖ አባላት ራስን የመከላከልና ማንነትን የማስከበር እንቅስቃሴ እንዲደረግ ማህበሩ አስቸኳይ ጥሪ አስተላልፈዋል። በተጨማሪም የገባውን ወራሪ የኦነግ ሰራዊት መግቢያና መውጫ እንዲዘጋ እንዲሁም በተገኘው አጋጣሚ ሁሉ ተገቢውን እርምጃ እንዲወሰድ የአማራ ወጣቶች ማህበር ጥሪውን አስተላልፏል። በተያያዘ ሸዋሮቢትና አካባቢው ወጣቶች የተላለፈ አስቸኳይ ጥሪ አለ። የከተማችን ህዝቦች እንደሚታወቀው አገዛዙ በልጆቻችንና በወገኖቻችን ላይ ጦርነት በገሃድ ከከፈተ ሰነባብቷል። ይሁን እንጂ የጀግና የሸሴ ሞገስ ልጆች በሚገባው ቋንቋ እናገረው መልሰውታል። አሞ ብን ያሻፈረኝ አልቀመስም እንደኝ ስላሉት አሁን ደግሞ ፊቱን ወደ ሽማግሌዎችና በከተማችን አመራሮች ላይ አዙሮ ያስፈራራና ጫና እየፈጠረ ከተማውን ያጨናነቀ ይገኛል። የከተማ ካድሬዎች ቅጥረኝነታቸውን ካላቆሙ ትክክለኛና አስተማሪ የሆነ እርምጃ ይወሰድባቸዋል ሲሉም አውስተዋል። ሆኖም ግን በዚህ ሰዓት ምን ማድረግ እንዳለበት እንደሚከተለው መልእክታችንን አስተላልፋለን ብለዋል። ይህም ሁሉም የከተማው ህዝብ አንድነታችንን እንደሚበጀን አውቆ ከፋኖ ጎን እንዲቆም አባቶቻችን ሳትፈሩ በአቋማችሁ ጸንታችሁ ልጆቻችሁን አሳልፋችሁ እንዳትሰጡ አደራ እንላለን። በከተማው ያለ የታጠቀ ኃይል ጫካ በመግባት ከፋኖ ጎን ቆሞ እገዛ እንዲያደርግ በከተማው ያለው የመከላከያ ሰራዊት አባላት ከህዝባችንና ከፋኖ ጎን እንዲቆምና ለአስፈላጊ መስዋዕትነት እንዳይከፍል ጥሪ ተላልፏል። በከተማው ያላችሁ የኛው ባንዳዎች ከጥረኛ ካድሬዎች ከድርጅታችሁ እንድትቆጠቡ ይህ የማይሆን ከሆነ ግን በሚደርስባችሁ አጸፋዊ እርምጃ ኃላፊነቱን ራሳችሁ የምትወስዱ ይሆናል። አማራነታችንን ነጻነታችንን በተባበረ ክንዳችን እናስመልሳለን ሲሉም መልእክታቸውን አጠቃለዋል።
የፍካሪ ዜና ፕሮግራማችን በዚሁ ይጠቃልላል። አምሮ በለጠ ወቅታዊውን የአገራችንን ሁኔታ በሚመለከት የላኩልንን ትንታኔ እናሰማለን። የወያኔዎችና የኦሮሞ ማጽንፈኞች የሰሞኑ የፍቅር ጀብጀብ ከድመቷና ከውሻው መሳሳም የተለየ አይሆንም። አድሮቃሪያ ፖለቲካ በኢትዮጵያ አገራችን ስር ሰደድ ከሚባሉ አገራጥፊ ህዝብ ጭራሽ አዋራጅ የፖለቲካ በሽታዎች ውስጥ በግንባር ቀደምትነት ተጠቃሽ ነው። የዚህ የማይድን የፖለቲካ በሽታ አራማጆች የሚባሉት አምባገነንነትና ዘረኝነት የተጠናወታቸው ቡድኖችና ግለሰቦች ናቸው። የድምዳሜ ምናቦለት ሳይሆን ባለፉት 50 አመታት ውስጥ በተጨባጭ የተመለከትነው የገዢዎቻችን ጸያፍ ተግባር ነው። ፋሽስታዊው ደርግን፣ ወያኔ ኢህአዴግን፣ ኦዴፓ ብልጽግናን፣ የነ ኦነግ ኦፌኮን የሚያጠቃልል ነው። ሁሉም ከርሞጥጃ ወይም አድሮቃሪያ ከሚባለው የፖለቲካ ምድብ ውስጥ ያሉ ናቸው። አድሮቃሪያ ፖለቲከኞች ተመክረውና ተዘክረው የማይለወጡ የማይቀየሩ ድፍንቅል ራሶች ናቸው። ካለፈ ስህተት የማይማሩ የመጥፎ ታሪክ ደጋሚዎች ናቸው። የሚገዟት ኢትዮጵያን ተጨባጭ ሁኔታዎች ማገናዘብና መገምገም የተሳናቸው የከርሞጥጃ ፖለቲካ አራማጆች ናቸው። ስልጣን አለ ካሏቸው ህዝብን ሁሉ ጨርሰው አገርን አጥፍተው ለስልጣኑ አለን ባይ ስግብግቦች ናቸው። ውሸት ቤቱን የሰራባቸው ከህሊና ይልቅ ስሜት የሚገዛቸው የከርሞ ጥጃ ፖለቲከኞች ናቸው። ፋሽስታዊው ደርግ በ17 ዓመታት ውስጥ አንድ ትውልድ ሙሉ ፈጅቶ ኢትዮጵያን ተቆርቋሪ ትውልድ አልባ ሀገር አድርጎ የሀገሪቱን ፖለቲካዊ ኢኮኖሚያዊና ሰብአዊ ቀውሶችን ፈጥሮ ራሱን ከደሙ ንጹህ ነኝ ባይ ነበር። የኢትዮጵያን ችግሮች ሁሉ ፈጣሪዎቹ ገንጣዮችና አስገንጣዮች የአረብ አገራት ፔትሮዶላር ተከፋዮች የአሜሪካና ሲአይ ቀጥረኞች የፈጠሩት ነው ድምዳሜው ነበር። የራሱን ጉድፍ ውስጣዊ ንቅዘትና አዳፋውን መመልከቻ አይን መገምገሚያ ህሊና አልነበረውም። ሁሉን ወደ ውጭ መገፍተር የአምባገነንነት መገለጫ ብቻ ሳይሆን የጥሬነት የከርሞ ጥጃ ፖለቲከኛነት መገለጫ ነው። ወያኔ ኢህአዴግም ልክ እንዳውራሹ ፋሽስታዊው ደርግ በውስጥ በራሱ የቀፈቀፋቸውን ፖለቲካዊ ኢኮኖሚያዊ ማህበራዊና ባህላዊ ቀውሶችን ሁሉ ወደ ውጫዊ ኃይሎች መገፍተር የተለመደ ተግባሩ ነበር። እስካሁንም እንደቀጠለው ነው። ወያኔ ኢህአዴግም ልክ እንዳውራሹ ፋሽስታዊው ደርግ በውስጥ በራሱ ሆም ብሎ የቀፈቀፋቸውን ፖለቲካዊ ኢኮኖሚያዊና ማህበራዊ ቀውሶችን ሁሉ ወደ ውጭ ገፈተራቸው እንጂ የኔም ችግሮች አሉበት ሲል አልተደመጠም። ከሀገር መገንጠልና ማስገንጠል የደረሰ ወንጀልና የሀገር ክህደትን ፈጽሟል። ስለፈጸማቸው የዘርፍ ጅቶች ትንፍሽም አላለም። ስለፈጠራቸው የውሸት ትርክቶች አለሁበት አላለም። ሸመጠጣቸው እንጂ ሌላው ቀርቶ ኢትዮጵያን በጎሳ ሸንሽኖ ያንድ ሀገር ዜጎችን እንደ ቻይና ግንብ የገዘፈ መለያ አጥር መንስኤ የሆነውን ህገ መንግስት ተብዬ እንኳን በመቃብሬ ላይ ያለ ድርጅት ነው። የኮሎኔሉ ወርተረኝነት ለኢትዮጵያና ኢትዮጵያውያን ትሻልን ትቼ ትብስን አገባሁ እንዲሉት ሆነ ሲባል ወያኔን ማመስገን ወይም ማሞገስ ሳይሆን የኮሎኔሉን አስከፊነት፣ ጨካኝነት፣ ጉረኛነት፣ ደንቆሮነት ለመግለጽ የተፈለገ በመሆኑ ነው። ለኮሎኔሉ የፖለቲካ አድሮቃሪያነትም ሆነ ከርሞ ጥጃነትም አይመጥነውም። ከዚያም በላይ የደነቆረ የፖለቲካ መሐይምና የግዥ ዶክተር ነኝ ባይ ደንቆሮ ከዚህ የተለየ አይጠበቅም። የኮሎኔሉ ጸረ ኢትዮጵያነት፣ ጸረ አማራነት፣ ጸረ ዴሞክራሲነት፣ ጸረ ኦርቶዶክስ ተዋህዶነቱ ያፈጠጠና ያገጠጠ ነው። እጆቹ በደም ጨቅይተዋል። የአገር ክህደት ተግባሩም ከእስከ ተብሎ የሚገለጽ አይደለም። እንዲህም ሆኖ በወለጋ፣ በአርሲ፣ በሻሸመኔ፣ በዝዋይ፣ በደራ፣ በሸዋሮቢት፣ በጀውሃ፣ በሰንበቴ፣ አጣዬ፣ ካራቆሬ፣ ማጀቴ፣ አንጾኪያ ለተፈጠረው ለተቀጠፈው የሰው ሕይወትና የዘር ፍጅት ወደ ውጭ የሚገፈትር እንጂ ከኔ ዘንድም ድርሻ አለ ብሎ የማይተነፍስ ከሃዲ ነው። ከዚህ ላይ ኮሎኔሉ ለአጭ ካቻ የኦሮሞማ ዘረኞች ጋር በውስጥ የተደረገ ስምምነት የነበረና ያለ መሆኑንም መዘንጋት አያሻም። ኮሎኔሉ ከአራት ኪሎ ሆኖ መንግስታዊ ግዴታውን እንዲወጣ ኦነግ ሸኔ ደግሞ ወደ ጫካ ገብቶ ህገወጥ ተግባራቶችን ሊፈጽም የኦነግ አዛውንት ዘረኞች ለኮሎኔሉና ለጫካዎቹ የምክር አገልግሎት ቀድመው ሊሰጡ የተስማሙ መሆናቸውን ማጤን ይገባል። በኢትዮጵያ ምድር የጠፋ ህይወት ሁሉ በስምምነታቸው መሰረት የተፈጸመ መሆኑን ልብ ያለው ልብ ያድርግ ማለቱ ይበጃል። ኮሎኔሉ ጅማ ላይ ህዝብ ሰብስቦ በኦሮሚያ ውስጥ ከኦሮሞ ተወላጅ ውጭ የሆኑ ነገዶች ወይም ጎሳዎች በመኖራቸው ተጎጂ ሆነናል ማለቱ እኮ አባሯቸው ጨፍጭፏቸው ነበር መልእክቱ። እንዳለውም አደረገው። ወለጋን፣ አጣዬን፣ ሻሸመኔን፣ ማጀቴን፣ ጀውሃን፣ ደራን የደም መሬት አደረገው። የኢትዮጵያ የሃምሳ ዓመታት ገዢዎች ኢትዮጵያና ኢትዮጵያዊነትን ጠሊታዎች በመሆናቸው እየጠሉን ነው የገዙን። በጥላቻ ፖለቲካቸው ኢትዮጵያን ከዚህ አደረሱ። ህዝቧንም አዋረዱ፣ ታሪኳንም አቆሸሹ። ኢትዮጵያ ሀገራችንን የዓለም መሳቂያ መሳለቂያ አደረጓት። ከስልጣን ከወረዱ በኋላ እንኳ ለዚህ ውድቀት የኛም ድርሻ አለበት ብለው አያውቁም። አድሮቃሪያ ፖለቲካ ይሏል የዚህ አይነቱን ነው። ኮሎኔል መንግስቱ እኮ ከዚምባብዌ ሆኖ በጄ የዘንፍ ህይወትም አልጠፋም ብሎናል። ወያኔ የፈጸማቸውን ዘግናኝ ተግባራቱን ሁሉ ሸምጧል። እንዲያው እሱ ያደረገውን ሁሉ ተደረገብኝ ሲል ይደመጣል። ጅራፍ ራሱ ገርፎ ራሱ ይጮሃል አይደለም የሚባለው? በኢትዮጵያ ውስጥ ለጆሮ የሚሰቀጥጡ ላይን እጅግ የሚያስጠሉ የግፍ ተግባራት ተፈጽመዋል። እነዚህን ሁሉ ተግባራትን ግን በንጹህ ህሊና እየተመለከትን በሚከተለው መንገድ ብናያቸው የተሻለ ይሆናል። እነዚህ ቀና አስተሳሰቦች ለዘረኞቹ ሳይሆን ለህዝብ የምሰጣቸው ጥቆማዎች ናቸው። በትግራይ ህዝብ ላይ በደል ደርሷል? አዎ ደርሷል። በአማራው ህዝብ ላይ የዘር ጭፍጨፋዎች ተፈጽመዋል? አዎ በርግጥም ተፈጽመዋል። በአፋር በጉራጌውና ሌሎች ኢትዮጵያውያንም ላይ በርካታ ግፎች ተፈጽመዋል? አዎ በትክክል ተፈጽመዋል። በእነዚህ በጋራ ስምምነት ላይ ከደረስ እነዚህ ሁሉ የእኩይ ተግባራት ውጤቶች ናቸው። የክስተት ውጤቶችን መዘርዘር፣ የተፈጸሙ ግፎችን በደሎችን ለህዝብና ለዓለም ህብረተሰብ ማሳወቅና ማጋለጥ ስለሆነ ይጠቅማሉ። በሌላ በኩል የክስተት ውጤቶች ከተለዩ በኋላ መንስኤዎቹና ምክንያቶቹ በውል ካልተለዩና ካልተወገዱ መጥፎ ውጤቶች ቀጣይ ነው የሚሆኑት። እናም የክስተት ውጤት መንስኤዎችን በትክክል መለየትና ማወቅ እንዲሁም ከጋራ ስምምነት መድረስ ወደ መፍትሄዎች የመቃረብ ያህል ነው ይላሉ የማህበራዊ ሳይንስ ጠበብት። የኢትዮጵያ ሀገራችንና የልጆቿ መሰረታዊ ችግሮች መንስያቸው እንደ አስተሳሰብ በዘውግ ሀረግ ቆጠራ ላይ የተመሰረተ የዘረኝነት አስተሳሰብ ነው። በሌላ በኩል የዚህ ዓላማ አራማጅ ፈጣሪና ተዋናይ የሆኑ የብሔር ድርጅቶች ዋነኛዎቹ የችግሮቻችን ሁሉ መንስኤዎች ናቸው። የችግሮቻችን ሁሉ ቀፍቃፊዎቹ እነሱ ናቸው። ወያኔ፣ ኦህዴድ፣ ኦዴፓ፣ ብአዴን፣ አዴፓ፣ ኦነግ፣ ኦፌኮ፣ ሸኔ ወዘተ የለየላቸው የኢትዮጵያና ኢትዮጵያዊነት ጸሮች ናቸው። በየጊዜው አጀንዳዎችን እየፈጠሩ ከአምስት ዓመታት በላይ ጥላቻቸውን ረጩብን። የአማራውን ሕዝብና ሌሎች ኢትዮጵያዊነን የሚሉ ወገኖችን ጠላቶቻችን ናቸው ከሚሉ ቡድኖችና አገዛዞች ዘንድ ሰላምን ኢትዮጵያንም ሆነ ኢትዮጵያዊነትን መጠበቅ ከንቱ ቅዠት ነው። ወያኔ የኤርትራንና የኢትዮጵያን ሕዝብ ባርነት ወይስ ነጻነት በሚል የማይመረጥ ምርጫ ያለያየ ድርጅት ነው። ኢትዮጵያን ወደብ አልባ አገር እንድትሆን መለስ ሽንጡን ገትሮ ተሟጋች እንደነበር ምስክርነታቸውን የሚሰጡ ነጮችም ሆኑ ኢትዮጵያውያንን በገፍ መቁጠር ይቻላል። ወያኔ ከፍቅር ይልቅ ጥላቻን አራጋቢ ጠባብ ቡድን ነው። ይህ የጥላቻ ትርክቱ የትግራይን ሕዝብ ጎረቤት አልባ እንዲሆን ተግቶ እየሰራ ነው። ከሰላም ይልቅ ጦርነት ቀዳሚ ምርጫው እንደሆነ ታሪኩ ይመሰክርበታል። በሰሜን እዝ ላይ ጥቃት ከፈጸመ በኋላ በገባባቸው ጦርነቶች ሁሉ በንጹሃን ላይ በርካታ ግፎችን ፈጽሟል። በርካታ የትግራይ ወጣቶች ሕይወት ተቀጥፏል። የሌሎች ኢትዮጵያውያንን ሕይወትም ቀጥፏል። ከዚህ ላይ የትግራይ ሕዝብ ሊረዳው የሚገባ ጉዳይ የትልልቆቹ ወያኔ ልጆችና ቤተሰቦች ከአውሮፓና አሜሪካ ያሉ መሆናቸውን ነው። የመካከለኛው እርከን የወያኔ ሹመኛ ልጆችም ቀድመው ወደ አዲስ አበባ የመጡ መሆናቸውም ይታወቃል። ከጦርነቱ እንዲማገዱ የሚያስገድዱት የድሃውን ልጅ መሆኑን ሊረዱት ይገባል። የተከዜ ማዶ መሬት የኛ ነው፣ የራያ መሬቶች የኛ ናቸው የወያኔ ጩኸት የሚያስከትለውን መዘዝ አለመረዳት ትልቅ ስህተት ነው። የኦሮሞማው ዘረኞችና ጠባቦችም ቢሆኑ ኢትዮጵያ ሀገራቸውን የካዱ ኢትዮጵያውያንን ጠሊታዎች መሆናቸውንም ምግባራቸው ይመሰክራል። በኢትዮጵያዊነታቸው ድርድር ፈላጊዎች ናቸው። ትልቁን ኢትዮጵያዊ የኦሮሞ ሕዝብ እናስገነጥላለን የሚል የጥላቻ ፖለቲካቸው መሳቂያ መሳለቂያ አድርጓቸዋል። በኢትዮጵያ ዴሞክራሲያዊ ስርዓት በተግባር እንዲሆን መታገል ከማንም በላይ ተጠቃሚ የሚያደርገውን የኦሮሞ ሕዝብን እንገነጥላለን፣ እናስገነጥላለን። የኦሮሞ ኤሊቶች የቱን ያህል የፖለቲካ ዕውቀት ድሆች መሆናቸውን ነው የሚያረጋግጥልን። የኦነግና የኦዴድ ልዩ ኃይልን የመከላከያ ዩኒፎርም አልብሶ እንደምን በአማራ ህዝብ ላይ ወረራ ይፈጸማል? 360 ዲግሪ በጠራቶች የተከበበ የአማራን ህዝብ እንደምን በቅድሚያ ተጥቅፈታ ይበተን ይባላል? የኮሎኔሉ አገዛዝና ወያኔ ጸረ አማራ የሆነ የጋራ ስምምነት በመቀሌ እየተፈራረሙ ባለበት ሁኔታ ይህ በአማራው ላይ የተከፈተ ዘመቻ የአማራውን ህዝብ ለቀጣይ የዘር ፍጅት የሚያዘጋጅ በመሆኑ ሁሉም ኢትዮጵያዊ ሊያወግዘውና ሊታገለው ይገባል። ለዚህ ነው እነዚህን ቡድኖች ያለምንም ማመንታት በጠላትነት የምናስቀምጣቸው። ለዚህ ነው ተባብረንም እንታገላቸው የሚባለው። የኢትዮጵያ ሀገራችን የልጆቿ ሰላማዊ ህይወት ጠንቆችና ጠላቶቻችን ናቸው ብለን ከስምምነት መድረስና ተባብሮ መታገል ብቻኛው ምርጫችን ነው። መፍትያችንም እሱ ነው። ሌላ የለንም። በስማቸው የሚነግዱባቸው የትግራይና የኦሮሞ ህዝብም ከነዚህ ዘረኞችና ጸረ ኢትዮጵያ ኃይሎች ራሳቸውን ማራቅ አለባቸው። እነሱን ቆርጦ መታገል ራስን ከነገ የታሪክ ተወቃሽነት ማዳን ነው። ለዚህ ሥራ ውጤታማነት ሞራል የአገር ሽማግሌዎችና የሃይማኖት አባቶች የኮሎኔሉን ሰይጣናዊ ተልእኮ ለማሳካት ከሚያደርጉት መጎናበስ ራሳቸውን አርቀውና ከድርጊታቸውም ታርመው ከህዝብ ጋር የመወገን ግዴታ አለባቸው። ወያኔዎችና የኦሮሞማው ጸረ ኢትዮጵያ ኃይሎች ጠላትነታቸው በአማራው ህዝብ ላይ ዛሬ ቀዳሚና የጠነከረ ቢሆንም ወደ ሌሎች ኢትዮጵያውያን ቀጣይ ሊሆን እንደሚችል መጠራጠር አያስፈልግም። አህያን ያንበሳ ጎፈር ማልበስ አህያነቱን አይቀይረውም እንደሚባለው ኮሎኔሉ ኢትዮጵያ ኢትዮጵያ ጮኸቱ ለማስመሰያነት እንጂ የኢትዮጵያ ፍቅር ኖሮት እንዳልሆነ ለመረዳት ነብይ መሆንን የሚጠይቅ ጉዳይ አይደለም። የኢትዮጵያና ኢትዮጵያውያን ሁሉ ጸር ነው። ድመትና ውሻ ይሳሳሙ ይሆናል። የልብ ጓደኛሞች ግን መሆን አይችሉም። የኮሎኔሉ የወያኔዎችና የኦሮሞማ ጽንፈኞች የሰሞኑ የፍቅር ጀብጀብ ከድመቷና ከውሻው መሳሳም የተለየ አይሆንም። እንዲያውም ህዝባዊ ትግሉን የበለጠ ያጎለብተዋል። ኮሎኔሉ እየተጃጃለ ስህተትን እየሰራ እየተጃጃለ ወደ ሲኦል ይወርዳል እንዲሉት መሆኑን የማይቀር ነው። የፋኖች ትግል የአማራውና የኢትዮጵያ የህልውና ትግል ነው። እያንዳንዱ ኢትዮጵያዊ ይቀፋው ይደግፈው ያለ ጥርጥር አቸናፊዎች ይሆናሉ።
ለመላው ሶፊ የኦሮሞ ማህበረሰብ በተለይ ለኦሮሞ ፖለቲከኞች፣ ታጣቂዎች፣ ምሁራን፣ ወጣቶች፣ የሃይማኖት አባቶች፣ አባገዳዎች፣ እናቶች እና እንዲሁም ሰራተኞች በሙሉ ጥብቅ ማሳሰቢያ። ፋሽስቱና አምባገነኑ ጠባብና ጸረ የሰው ልጅ የሆነው አብይ አህመድ አሊ የሚመራው አገዛዝ ያለፉት 5 አመታት ዘርንና ማንነትን ኢላማው በማድረግ ሲፈጽም የኖረው ጭፍጨፋ ግድያ ስደት ማፈናቀል የግብጽዋ ሞልቶ በመፍሰሱና ግፈኛው አገዛዝ ይባስ ብሎ ነጋሪት ጎስሞ በአዋጅ በአማራ ማህበረሰብ ላይ ጦርነት አውጆ ሰፊውን የአማራ ገበሬ ላባደር ሴት ሽማግሌዎች አዛውንቶች ደካሞችን ህፃናቶችን ወጣቶችን በግፍ እየጨፈጨፈ መሆኑን እንድታውቅና ይህንንም ግፍ በህዝብ ላይ ሲፈጽም በስምህ እንደሆነና ባንተም ስም ለሚፈጽመው ወንጀልና ግፍ ተጠያቂ እንደምትሆንና ታሪክም ይቅር የማይለው ስህተት በኦሮሞ ስም እየተፈጸመ መሆኑን እንድታውቅ እየገለጽን ይህንን እብሪተኛ እብድና ደንቆሮ ከኢትዮጵያ ህዝብና በተለይም ደግሞ ጦርነት ከታወጀበት የአማራ ህዝብ ጎን ቆመህ እንድትፋለመው ኢትዮጵያዊ ጥሪያችንን እያቀረብን የዚህን ግፈኛ አገዛዝ ፍጹም ጸረ ሰው ጸረ ዲሞክራሲና በስልጣኑ ለመክረም ሲል በሚሊዮኖች ቢያልቁ ቢሰደዱ ቢጨፈጨፉ ቢራቡ ህዝብ እርስ በርሱ ቢተላለቅ ደንታ የሌለው ቡድን በመሆኑ አሁን የያዘው የመጨረሻ መመሸጋው የሆነው የብሔር ጓዳ በመሆኑ አማራ ኦሮሞን ሊያጠፋ ተነስቷል። አማራ ስልጣን ከኦሮሞ ለመቀማት ታጥቆ ጦርነት ከፍቶብናል። አማራ ስልጣን ከያዘ የኦሮሞን ባርነት አንድ ቋንቋ አንድ ሃይማኖት በማስፈን ኦሮሞ ለባርነት ለማዳረግ ስለ ተነሳ ከጎኔ ቆሙ ሲል የሐሰት ፕሮፓጋንዳውን በተከፋዩ ካጆችና ቅጥረኞች ሰፊውን የኦሮሞ ህዝብ እያወናበደ ይገኛል። ሰፊው የአማራ የአፋር የጉራጌ የወላይታ የደቡብ ብሔር ብሔረሰቦችን በጠላትነት ፈርጆ ከነዚህ ማህበረሰብ በመንግስት መስሪያ ቤት ተቀጥረው የሚሰሩ ሰራተኞችን በመከላከያ ተቀጥረው የሚሰሩ ወታደሮችን መኮንኖችን በፌደራል ፖሊስ ውስጥ ሳይቀር የሚሰሩ ሰራተኞችን በማንነታቸው ብቻ ከመደበኛ ስራቸው እየተፈናቀሉና ለእስር እየተዳረጉ ይገኛሉ። አገዛዙ ይህን ሁሉ ግፍ ሲፈጽም የሚሰጠው ምክንያት መንግስትን በኃይል ከስልጣን ለማስወገድ በመሞከራቸው ይህም ኦሮሞን መልሰው ለባርነት ለመዳረስ ያጡትን ስልጣን በኃይል ለመመለስ በመሞከራቸው ነው የሚል ነው። ከዚህ በፊት ይህ የአራት ኪሎ አምባገነን ፋሽስታዊ ቡድን በትግራይ ላይ ጦርነት ሲያውጅ አማራን፣ ኦሮሞን፣ አፋሩን፣ ሶማሊውን የደቡቡን ህዝብ አሰልፎ ህግ ማስከበር በሚል አዝምቶ ከሚሊዮን በላይ የትግራይ ህዝብ እንዲያልቅና በአማራ በአፋር ተመሳሳይ እልቂት ከዛ ቁጥር የበለጠ እንጂ ያነሰ ካልሆነ ባልሆነ እልቂት ካስፈጸመ በኋላ ሰሞኑን ልክ አንዲት ዘለላ ጸጉር እንኳን እንዳልተነቀለበት ሰው ገዳዎች አራዶች በሀዘንና በሰቆቃ ተቆራምዶ እንባ እያነቡ ባለ የትግራይ የአማራ የአፋር እናቶች አባቶች እህቶች ልጆች ፊት ሲሸላለሙ ሲሞጋገሱና ሲተቃቀፉ ላየ ሰብአዊነት ለሚሰማው የኢትዮጵያ ህዝብ ታላቅ የሀዘን ዕለት ነበረ። ይህ ቡድን ዛሬ ያ አልበቃ ያለ በሚመስል መልኩ ወያኔና ኦህዴድ የተቀናጀ አማራን ትጥቅ ማስፈታት በሚል ጭምብል ለብሰው አማራን ከምድረገጽ ለማጥፋት በአዋጅ የአገሪቷን የመከላከያ ኃይል የኦሮሚያን ልዩ ኃይልና የወያኔን ጦር አቀናይተው በአማራ ገበሬ ከተማና የገጠር ነዋሪ ህዝብ አማራን ወጣት ከተማዎች የሚኖሩ ሰራተኞችን ላይ ጦርነት ከፍቷል። ይህ የፋሽስቱ የአብይ አህመድ የመጨረሻ ፋሽስታዊ እርምጃ በምንም ተአምር በአሸናፊነት እንደማይጠናቀቅ በገሃድ እየታየ ነው። መከራ፣ ስደት፣ ግድያ፣ ረሃብ፣ እስራት አንገፍግፎት ብረት ያነሳን ህዝብ ከአምሳ ዙር በላይ ባሰለጠነውና ባስታጠቀው የኦሮሚያ ልዩ ኃይል ለማንበርከክና ለዘላለም በስልጣን ለመክረም የሚደረገው ጥረት የታቀደለትን ውጤት እያስገኘም አለመሆኑን በተለያየ የመገናኛ ዘዴዎች የሚሰራጨውን ዜናዎች እንደምትሰማ መገመት ይቻላል። አብይ አህመድና አገዛዙ የኦሮሞ ህዝብ ወዳጅ ወይም ደግሞ ለኦሮሞ በጎ አሳቢ ሰው አይደለም። አብይ አህመድ ስልጣኑን ለማስከበር የሚጠቀምበት ከፋፍሎ የመግዛት ዘዴ አንዱ የኦሮሞን ህዝብ ከጎኑ አሰልፎ ለስልጣኔ ያሰጉኛል የሚላቸውን እንዲያጣፉለት የወሰነባቸውን ለማጥፋት ተጠቅሞ ሲጨርስ በተራው ተመልሶ እንደሚያጠፋ በማስረጃ የቅርብ ጊዜውን የአብይ አህመድ አሊን ክህደት ላስታውሳችሁ እወዳለሁ። ቀደም ሲል የአማራ ክልል አማራን እነ አሳምነው ጽጌን ለስልጣኑ ስጋት ሆነው ስለታዩት ከነገብረ ጽዮን ጋራ በመተባበር ማጥፋቱንና ከስልጣን ማስወገዱ አስታውሱ። በሁለተኛው ዙር ወያኔ ለስልጣኑ አሁንም አስጊ መወገድ ወይም ደግሞ መዳከም አለበት ብሎ በአመነበት ሰዓት ኤርትራን ተወዳጅቶ እነገብረ ጽዮንን በከፍተኛ ስጋትና ፍራቻ ውስጥ ከከተተ በኋላ ጦሩን ከሰሜን ለማንሳት ሲሞክር ወያኔ ጦሩ ሊወጣ ይችላል፣ ነገር ግን መሳሪያውንና ትጥቁን በሙሉ ከትግራይ አይነቀነቅም በማለት ለበርካታ ወራት ሲነታረኩ ከቆዩ በኋላ ወያኔ ሳይቀድሙኝ ልቅደመው በሚል ወታደራዊ ጥቃት በአብይ አህመድ የመከላከያ ኃይል ተጠቃ በሚል ጥምብል የኤርትራን የአማራን የአፋርን ህዝብ ህግ ለማስከበር በሚል ስም ለሰው ልጅ ዘግናኝና የሆነ ጭፍጨፋ በማይካድራ በትግራይ ምድር በአፋር ምድር እና በመላው የአማራ ክልል የህዝብ እልቂት እንዲከሰስ ያደርግ አብይ አህመድ አሊ ለስልጣኑ እንጂ ስለ ህግ መጣስ ወይም ደግሞ ስለ መከላከያ ኃይል መጠቃት አስቦ አልነበረም። አሁን ደግሞ በዚሁ በትግራይ በኩል ያለበትን ስጋት ያሰገደ መስሎ ሲታየውና የአማራ ህዝብ መሳሪያ መታጠቁ ከፍተኛ ስጋት መስሎ ስለታየው ከጥንት ጠላቱና በሚሊዮኖች ለረገፉበት በትሪሊዮን የሚገመት ንብረት የጠፋበት ጦርነት ምንም እንዳልሆነ ተቆጥሮ ግንባር በመፍጠር ትናንት ከወያኔ ትጥቅ የታደገውን ፋኖን የአማራ ልዩ ኃይልንና ሚሊሻውን ለማጥፋት ልዩ ኃይል ትጥቅ በማሰፋት በሚል ትጥቅ ማስፈታት በሚል ስም በአማራ ህዝብ ላይ ጦርነት አውጆ የአማራን ገበሬ ወጣት ምሁራን የከተማ ነዋሪዎች በማንነታቸው እየተፈረዱ እየታሰሩ እየተገደሉ እየተሰደዱ እየተባረሩ ይገኛሉ። ይህንን ግፍ ለማፈጸም እየተጠቀመበት ያለው ህዝብ ደግሞ የኦሮሞ ወጣት ምሁራን ልዩ ኃይል ፖሊስን ለስርዓቱ ታማኝ የሆኑትን አድርባዮች ባንዳዎችና ሆዳሞችን እንደሆነ በግልጽ ይታወቃል። ሰፊው የኦሮሞ ማህበረሰብ ሊገነዘበው የሚገባ ነገር ቢኖር አብይ አህመድ ሰፊውን የኦሮሞ ወጣት አማራ ኦሮሞን ወደ ባርነት ለመመለስ ጦርነት ስለከፈተብን የአማራን ፋኖ ልዩ ኃይልና ሚሊሻውን ትጥቅ ማስፈታት አለብን በማለት እያጭበረበረ መሆኑን ሰፊው የኦሮሞ ህዝብ ያውቅ እንደሚገባ ማሳሰብ እንወዳለን። አብይ አህመድ አሊ ሪፐብሊካን ጋርድን ሲመሰርት ከ50 ዙር በላይ የኦሮሚያ ልዩ ኃይልን ሲያስመርቅ ኦነግ ሸኔ በሚል የዳቦ ስም ሰጥቶ የአብይን ተንኮል በቂ መደበኛነት ሲያሰማራ ጋሸን ሲልና ብሎ የከተማ ገዳይ ስኳድ ሲያቋቁም የኦሮሞ ህዝብ አስቦ ሳይሆን የኦሮሞን ህዝብ ከሌላው የኢትዮጵያ ህዝብ ጋራ ካቃረነ በኋላ የኦሮሞን ህዝብ በተለይ ወጣቱን ዲሞክራት ጥክ አመለካከት ያላቸውን የኦሮሞ ምሁራን ሌላው የኢትዮጵያ ህዝብ ኦሮሞ ጠል ነው፣ የኦሮሞን በስልጣን መቀመጥ አይፈልጉም፣ በኔ ላይ የተቃጣ ሁሉ በኦሮሞ ላይ የተቃጣ በመሆኑን አውቃችሁ ከጎኔ ተሰለፉ አለበለዚያ ሁላችንም እንበላለን በሚል የሐሰት ትርክት በአደባባይ በፋርላማ ተብዮና በተገኘው መድረክ ሁሉ ሲደሰቁል ይሰማል። በወለጋ በአጣዬ በደራ በከሚሴ በሻሸመኔ በጅማ በቡራዮ ንጹሃንን አብይ አህመድ አሊ በኢመደበኛ ጥሩ አስጽፎ ኦነክሽኔ በሚል ዳቦ ስም እየሰጠና አይ የሚገደለው አማራ ነው ገሙ ነው ጉራጌ ነው የደቡብ ነው እኔን አይመለከተኝም ምን አገባኝ በሚል የንቅስ ሰመመን ውስጥ ያስገባ ብዙ ወንጀሎችን በኦሮሞ ስም ፈጽሟል። ይህንም ፋሽስታዊ ደባውንና ተንኮሉን ለማስፈጸም ከፍተኛ ሚና የተጫወቱ ደግሞ በኦሮሞ ህዝብ የሚነግዱ የኦህዴድ ካድሬዎች እንደሆኑና ሰፊው የኦሮሞ ህዝብ ጥያቄ የኢኮኖሚ፣ የማህበራዊ፣ የዲሞክራሲ ሆኖ ሳለ ኦሮሞ ለምን ስልጣን ያዘ? ኦሮሞ ለምን ፍንፍኔ ጠየቀ? ኦሮምኛ ለምን በፌደራል ቋንቋ አልሆነም? የኦሮሚያ ብሔራዊ መዝሙር ለምን በአዲስ አበባ ትምህርት ቤቶችና የመንግስት መስሪያ ቤቶች አልተዘመረም? ወደምን በመቀየር የኦሮሞ ህዝብ በረሃብ፣ በበሽታ፣ በድርቅ፣ በወረርሽኝ እንዲሰቃይና በስሙ ግፍ እየተፈጸመ ከኢትዮጵያውያን ወንድም እህቶቹ ጋር እንዲለያይ አድርጎታል? እምነቱን ቋንቋውን እውነቱንም ሆነ ቋንቋውን አልተወለደም። የኦሮሞ እስላሞች የኢትዮጵያ እስላሞችን መጅሊስ አፍርሶ በዘር ላይ የተመሰረተ መጅሊስን በማቋቋም ካፈራው ለውጥ በወለጋ የአማራ ብሔር እስላሞች በኦነግ ሸኔ የአብይ ኢመደበኛ ጦር ሲገደሉ የኦሮሚያ ክልል እስላሞች ድምጻቸውን እንዳሰሙ ተደርገዋል። በአዲስ አበባ መስጊዶች ሲፈርሱ የጉራጌ፣ የወሎዬ፣ የጅማ ኦሮሞዎች ያልሆኑ እና የእስላሞችም ኦሮሞዎች በብዛት ባለመሆናቸው የኦሮሞ ኡስታዞች አንጃዎች ድምጽ ሲያሰሙ አይታይም። ይህ ሁሉ ወንጀል አብይ አህመድና የኦሮሞ አክቲቪስቶች የማህበራዊ አንቂዎች ተከፋይ ካድሬዎች በኦሮሞ ስም የሚፈጽሙት ወንጀል መሆኑን ሰፊው የኦሮሞ ህዝብ ተገንዝቦ በቃችሁ ሊል እንደሚገባ ማሳሰብ እንወዳለን። የዛሬዎቹ የኦህዴድና የኦሮሞ አስመሳይ ምሁራን ባይ ደንቆሮች በጠኔ እያለቀ በተቅማጥ ወረሽን እየተሰቃየ በኑሮ ውድነት እየተሰደደና በባዕድ ሀገር ያለ ርህራሄ እየተሰቃየ ባለ የኦሮሞ ወጣቶች፣ ተማሪዎች፣ ሴቶች ላይ በመሳለቅ የኦሮሚያ ታላቋን ቤተ መንግስት የጫካውን የኢትዮጵያ ቤተ መንግስት በሚል ትረት እየተሳለቀበት መሆኑን ከማሳየት በስተቀር ለሰፊው የኦሮሞ ህዝብ የሚፈጽመው ነገር የለም። ከሁሉ በላይ ለሰፊው የኦሮሞ ህዝብ ማሳሰብ የምንፈልገው በጣም አስፈሪና አሳሳቢ ነገር ቢኖር ኦህዴድ መራሹ የአብይ አህመድ አሊ አገዛዝ እየፈጠረ ያለው ጠንቅ ሰፊውን የኦሮሞ ህዝብ ከአጎራባች ብሔር ብሔረሰቦች ጋራ በማጋጨት ወደ ጦርነት በማስገባት መፈናቀል፣ መሰደድን እንዲያስተናግድ እያስገደዱት መገኘታቸው ነው። ይህ እንዲሆን የተፈለገው ደግሞ ያለ ምክንያት አይደለም። አብይ አህመድ አሊ የሚመራው አገዛዝ የመጨረሻ አዳኙ አድርጎ አብይን እንዲመለከተውና አብሮስ እንዲቆም ለማድረግ ካለው ፍላጎት እንደሆነ ሰፊው የኦሮሞ ወጣት፣ ምሁራን፣ ሰራተኞች፣ የሃይማኖት አባቶች፣ ታዋቂ ግለሰቦች በሙሉ የጉዳዩን አሳሳቢነትና አደገኛነት ተገንዝባችሁ ይህንን የተንኮል አካሄድ በትዋጉት እንደሚገባ እናሳስባለን። ሌላው ያገዛዙና የኦህዴድና ያገዛዙ የሐሰት ትርክት የኢትዮጵያ ህዝብ ከዛም አልፎ አለፍ ሲል የአማራ ህዝብ የኦሮሞን ህዝብ ወዳልፈለው ወዳለፈው የባላባት ስርዓት መልሶ ለመክተት አንድ ቋንቋ አንድ ሃይማኖት አንድ ባህል በላዩ ለመጫን አሃዳዊነትን ለማስፈን ነው በሚል የሐሰት ትርክት ነው። ይህ ደግሞ የአብይ አህመድ አሊ አገዛዝ ኦሮሞ ስልጣን ይዟል። ስለዚህ ይህንን የአብይን ስርዓት ጠብቁት የሚለው ትርክት ውሸት እንደሆነና ኦሮሞ ስልጣን ያዘ የሚባለው ሰፊው የኦሮሞ ህዝብ በፖለቲካው በማህበራዊው በዲሞክራሲ ስርዓትን አስፍኖ መኖር ሲችል እንጂ የኦህዴድ ካድሮች የአብይ ሴኩሪቲ አካል የአብይ ስልጣን አስጠባቂ የኦሮሚያ ልዩ ኃይል አቋቁሞ ህዝብን በዘር በሃይማኖት በአካባቢ መጤ ሰፋሪ እያለ ቀለብ ስለተሰፈረለት አዲስ አበባን ኬንያ በማለት ህዝብን እያፈናቀለ መሬትን በመቀራመት ሐሰት ሀብት እያሸሸ ስለሆነ ኦሮሞ ስልጣን ይዟል ማለት አይቻልም። ጥቂቶች የአብይ አገልጋዮች ሀብት ይዘዋል፣ ንብረት ይዘዋል፣ መሬት ወስደዋል፣ ህዝብ አፈናቅለዋል፣ ወንጀል ሰርተዋል። አብይ ለኦሮሞ ማህበረ ብሔራዊ ለኦሮሞ ርህራሄ የለው። ሰፊውን የኦሮሞ ወጣት በአማራ ህዝብ ጦርነት አውጆ በአማራ ገበሬዎች፣ ሴቶች፣ ህፃናት፣ አዛውንቶችን፣ ተማሪዎችን እንዲገድል እንዲያርድ እንዲፈጅ እየተደረገ መሆኑንና ያንኑ ያክል ደግሞ የኦሮሞ ወጣት እየሞተ የአውሬ ቀለብ እየሆነ መሆኑን እያንዳንዱ የኦሮሞ ማህበረሰብ ሊገነዘበው ይገባል። እናቶች፣ አባቶች፣ ወጣቶች ያውቁት የሚገባ ሀቅ እንደሆነ አውቀው የኦሮሞ ወጣት የኦሮሞ አምራች ኃይል የኦሮሞ የወደፊት ተስፋ በማስፈልግና ለአብይ አህመድ አሊ የስልጣን ዘመን ማራዘሚያ ምክንያት ተደርጎ ማለቅ መሰዋት ያውሬ ቀለብ ከወዳጅ ከወንድሙ ከህቱ ጋራ በማታረቅ ውስጥ መክባቱ አስፈላጊ አለመሆኑን አውቆ ሰፊው የኦሮሞ ህዝብ ሊፋለመው ሊዋጋው ሊቃወመው ይገባል። የኦሮሞ ልዩ ኃይል የመከላከያ ዩኒፎርም ለብሶ መሰረተ ልማቶችን በአማራ ምድር እያወደበ በድሮን በአውሮፕላን በሄሊኮፕተር ጭምር ጦርነት ከፍቶ ህዝብን እያወደመ መሆኑንም እንድታውቅ እናስገነዝባለን። አማራ ኢትዮጵያ ተብላ ከምትጠራ ምድር እንዲወጣና እንዲገደል የታወጀበት ህዝብ መሆኑንና የመኖር ወይም ያለመኖር ትግል እንጂ ማንንም ለመጨቆን ወይም ደግሞ የድሮን ስርዓት ለመመለስ እንዳልሆነና ከእንግዲህ ወዲያ አልታረድም እምቢ ብሎ ብረት ያነሳ ህዝብ መሆኑ በባርነት ላለመኖር ላለመታረድ ላለመደፈር ላለመሰደድ ላለመፈናቀል ቆርጧል። ወዳጅነቱ እንጂ ተቃርኖ መቆሙ ለሰፊው የኦሮሞ ህዝብ ጠቀሜታ እንደሌለው አውቆ የትግል ግንባር ከአማራ ህዝብና ከሌሎች ኢትዮጵያ ጋር ቆሞ ትግሉን እንዲቀላቀል የትግል ጥሪያችንን እናስተላልፋለን። ድል ለኢትዮጵያ ህዝብ።
Ajaba, ገታ አሜን ወአሜን ወአሜን